ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ ቀድመቻችን። ዛሬ ሰኞ ሚያዝያ 12 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ 139 ቀናት አለፋቸው። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። ሀገራችን ኢትዮጵያ ከመቼውም ጊዜ በባሰ አሳሳቢ ሁኔታ ላይ ትገኛለች። ግፉ፣ መፈናቀሉ፣ መሞት፣ መታሰር፣ መሰደዱ ባሰ እንጂ ምንም የተለወጠ ነገር የለም። ከትግራይ ዘረኞች ወደ ኦሮሞ ተረኛነን ባይ ጸረ ኢትዮጵያ ዘረኞች ተሸጋግረናል። የኮሮናውና የዘረኞቹ ወረርሽኝ አብሮ እንዲመጣ ግድ ይላል። ሐሰተኛ ብርቱ ወንጀለኛ በሚል ርዕስ የቀረበውን የዕለቱን የፍኖተ ዴሞክራሲ ሐተታ እናቀርባለን። በማስከተልም ጓድ ተገኘ ሞገስ ለፍኖተ ዴሞክራሲ የልካቸው ከነበሩ ሐተታዎች ያልተዘመረላቸው ያልተለቀሰላቸው በሚል ርዕስ የቀረበውን እናሰማለን። በመጨረሻም ሆድ ድርጅትና ውዳገር በ2005 ዓመተ ምህረት በፍኖተ ዴሞክራሲ ቀርቦ የነበረውን እና አሁንም እውነታና ሐቅ የሆነውን ሐተታ አሰምተን ክፍል 1 ፕሮግራማችን ይጠናቀቃል። በቅድሚያ ዜና። በአሸባሪዎች ታፍነው ከተወሰዱ 139 ቀን የሞላቸው በደምቢዶሎ ዩኒቨርሲቲ ማሩ የነበሩና ከአማራው አካባቢ የሄዱ ተማሪዎች ጉዳይ ተቀብሮ እንዲቀር አገዛዙ የተለያዩ ተጽዕኖዎችን እያደረገ መሆኑን ሁኔታውን በቅርብ የተከታተሉ ወገኖች አጋልጠዋል። እነዚህ ወገኖች የታገቱ ተማሪዎችን ወላጆችና ዘመዶች በመጠየቅ ባገኙት መረጃ ወላጆች ስለ ልጆቻቸው እንዳይጠይቁ ወይም ወቀሳ እንዳያቀርቡ በአገዛዙ ባለስልጣኖች ጥብቅ ማስጠንቀቂያ የተሰጣቸው መሆኑን ከማጋለጣቸው በላይ የታጋቾቹ እህቶችና ዘመዶች የሆኑ ሁለት ሴቶች አገዛዙን በመውቀሳቸው ምክንያት ተወራት መታሰራቸውንና በኮሮና ቫይረስ ፍራቻ ምክንያት ከጥቂት ቀናት በፊት የተፈቱ መሆናቸውን ለማወቅ የቻሉ መሆናቸውን ገልጸዋል። አገዛዙ ባታደረባቸው ተጽዕኖ ምክንያት ቤተሰቦች የሚጠይቋቸውን ጋዜጠኞች እንደማያምኑና እንዲያውም ባለስልጣኖች የላኳቸው ሰላዮች ሊሆኑ ይችላሉ የሚል ፍራቻ እንዳደረባቸው ሁኔታውን ለተከታተሉና ላመኗቸው ወገኖች ገልጸዋል። ቀደም ብሎ የታገቱት ተማሪዎች ለወላጆቻቸው የደውሉባቸውን የስልክ ቁጥሮች ለአገዛዙ መሰጠታቸውን ወላጆቹ ያረጋገጡ ሲሆን በስልክ ቁጥሩ መሰረት አጋቾቹን ኢትዮ ቴሌኮም ሆነ ኢንሳ ማን መሆናቸውን ለመድረስ የሚችሉ ሆኖ ይያለ ያገዛዙ ባለስልጣኖች እስካሁን ማን እንደሆኑ አናውቅም ማለታቸው ጉዳዩን ለመደበቅ የተነሰሱት ሴራ ነው ተብሏል። ከተሰጡት ቁጥሮች መካከል አንዳንዶቹ አሁንም እየሰሩ መሆናቸው ይታወቃል ተብሏል። ከመጀመሪያው ጀምሮ ተማሪዎቹ መታገታቸውን ለማረጋገጥ ያልፈለጉት ያገዛዙ ባለስልጣኖች አሁንም የተማሪዎቹ መታገት ዜና ተቀብሮ እንዲቀር ከፍተኛ ጥረት እያደረጉ ነው ተብሏል። ከቀዳሚ ጀምሮ እስከ ሰኞ ሚያዝያ 12 ቀን ድረስ በተካሄዱ ምርመራዎች በኮሮና ቫይረስ የተያዙ 6 ተጨማሪ ሰዎች መገኘታቸውን የጤና ጥበቃ ሚኒስቴር አስታወቀ። በሁለቱ ቀናት በበሽታው የተያዙት ሁሉም ኢትዮጵያውያን መሆናቸው ሲገለጽ 3ቱ በአዲስ አበባ ቀሪዎቹ 3 ደግሞ በድሬዳዋ ነዋሪ ናቸው ተብሏል። ከመካከላቸው ሁለቱ የጉዞ ታሪክ የሌላቸው መሆኑ ታውቋል። በበሽታው ተይዘዋል የተባሉ ሰዎች ቁጥር 111 የደረሰ ሲሆን ምንም እንኳን እስካሁን በአገሪቱ ውስጥ ከተካሄዱ 7953 ምርመራዎች ከአገሪቱ ህዝብ ብዛት አንጻር አነስተኛ በመሆናቸው የምርመራው ውጤት ከእውነተኛው ቁጥር ያንሳል የሚል ግምት ቢኖርም በአገዛዙ ባለስልጣኖች እየተነገረ ያለው ቁጥር እየጨመረ መሄዱ አሳሳቢ ከመሆን አላለፈም። የህዝቡ ቁጥር 31 ሚሊዮን የሆነው ጋና እስካሁን ከ68000 በላይ ምርመራዎችን ካካሄደችና 1042 ሰዎች በበሽታው መያዛቸውን ካረጋገጠች በኋላ የእንቅስቃሴ ገደብ አንስታለች። የአሜሪካ መንግስት የእርሻ ተቋም በቅርቡ ባወጣው ዘገባ በኢትዮጵያ ያለው አገዛዝ GMO በመባል የሚታወቀውን የእህል ዘር ማሻሻያ ቴክኖሎጂን ለመጠቀም መስማማቱ ያረካው መሆኑን ገልጿል። በአሁኑ ወቅት ያገዛዙ ባለስልጣኖች የተስማሙት በሰፋፊ መሬት ላይ በባለሀብቶች የሚመረቱ የጥጥ ምርቶችንና እንዲሁም የበቆሎ እህሎችን በቴክኖሎጂ ዘራቸውን ለመለወጥ ቢሆንም ከተወሰነ ጊዜ በኋላ እንሰትንና ሌሎች እህሎችን የተፈጥሮ ዘርነት በተመሳሳይ ቴክኖሎጂ ለመቀየር ተስፋ ያለ መሆኑን የአሜሪካ እርሻ ተቋም አስተዳደር ዘገባ ይገልጻል። በእንግሊዝኛው ጄኔቲካሊ ሞዲፋይድ ኦርጋኒዝም የሚባለው ቴክኖሎጂ ዘረመል በመሆኑ በብዙዎች ሲነቀፍና ተግባራዊ እንዳይሆን ተቃውሞ ሲደረግበት የቆየ ነው። የኢትዮጵያ እርሻ ምርት እንደተፈለገው መጨመር ያልቻለው መሬትን የመንግስት ያደረገው የደርግና የወያኔ ፖሊሲ አርሶ አደሩ የተለያየ ዘመናዊ ቴክኖሎጂዎችን እንዳይጠቀም ስለከለከለ ነው የሚሉ ወገኖች የህልንና የሰብልን የተፈጥሮ ሁኔታ የሚለውጠው GMO ሊጠቅም የሚችለው የተፋፊ መሬት ባለቤቶችን ለሆኑ ሀብታሞች እንጂ ለሌላው እንዳልሆነና እንዲያውም አንዴ በስራ ላይ ከዋለ አርሶ አደሩ ምርት በከፍተኛ ደረጃ በዘረመል ሊጠቀም ይችል መሆኑን አበክረው ያስጠነቅቃሉ። ቀዳሜ ሚያዝያ 10 ለእሁድ አጥቢያ በጋሞ ዞን ገረሴ ወረዳ የጣለው ከባድ ዝናብ አስከተለው የመሬት መደርመስ 5 ሰዎች የሞቱ መሆናቸው ተነግሯል። በዚሁ ቀን በአርባ ምንጭ ወረዳ ዙሪያም ተመሳሳይ የመሬት መደርመስ ተከስቶ አንድ ሰው መሞቱንና በጨንቻ ወረዳ በመሬት መደርመስ ሌሎች 2 ሰዎች መሞታቸውን የጋሞ ዞን አስተዳደር አስታውቋል። በሌላ ዜና በመስራቅ ሸዋ በአዳማ ወረዳ ዲቢቢሳ ቀበሌ ገበሬ ማህበር በዮሐንስ ቤተክርስቲያን ውስጥ ለጊዜው ባልታወቀ ምክንያት 7 ወጣቶች ሞተው መገኘታቸውን የዞኑ ፖሊስ መምሪያ አስታውቋል። አደጋው የደረሰው ሚያዝያ 10 ለ11 አጥቢያ ከሌሊቱ 9 ሰዓት ገደማ ሲሆን በወቅቱ ኤሌክትሪክ ጠፍቶ ጄኔሬተር በመለኮሱ አደጋው ከጄኔሬተሩ ጭስ ጋር የተያያዘ ስለመሆኑ እየተጣራ ነው ተብሏል። በአስቸኳይ አዋጁ ምክንያት ወጣቶቹ እንዴት ወደ ቤተክርስቲያን እንደገቡ እየተጣራ ሲሆን ከአደጋው በተያያዘ የተጠረጠሩ 11 ሰዎች በቁጥጥር ስር መዋላቸው ተነግሯል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃልላል።
Thank you.
ሐሰተኛ ብርቱ ወንጀለኛ የውሸት ምርት የተትረፈረፈበት አገር ሆነናልና በያቅጣጫው ቀውሱ ተባብሶ ሐቅም ደብዛው አጥፍቶ ተደናብረን እንገኛለን። በመሆኑም የትደርሰናል ወዴትስ እየሄድን ነው ማለት የግድ ይሆናል። ያገር ጠላት የህዝብ ጣውንቶች ራሳቸው ዜጎች ለመሆናቸው ለቴዎድሮስ አድሃኖም ድጋፍ እንፈርምለታለን ያሉት በጎንደር ህዝብ ላይ ይዘመት ብለው ለዘረኛው ኮሎኔል የመከሩትና ሚዲያ በሚሉት ቱልቱላቸው ኢህአፓ ላይ የዘመቱት ራሳቸውን አማራ የሚሉት ጉዶች መሰከሮች ናቸው። ቀበቶን ጠበቅ አንድነትን ጠበቅ አድርጎ መታገል ሲገባ ህዝቡን አሁንም የሚከፋፍሉት ራሳቸውን ኢትዮጵያዊ የሚሉ ዜሮ ቀፎ ምሁሮች ናቸው። ዘረኝነት ሐራም ነው፣ ሐሰተኛ ብርቱ ወንጀለኛ ነው ብንላቸውም አልሰማያሉ ነውረኞች። ስር ነቀል አትበሉን እንጂ መሰረታዊ ለውጥ እናመጣለን ብለው ነበር። ለዘብተኛም ለውጥ እንደናፈቀን ቀርቷል። ያለፈውን አክፍተው በመቀጠል ላይ ናቸው። መገርሳ ግደይን ተካ እንጂ ዘረኝነት አሁንም ከፍቷል። ብልጽግና ብለው ባለጉብን እንጂ ድህነት አንቆናል። የሀገራችን ዱዓላዊነት ለቻይናም ለአሜሪካም ለአረቦችም ተሽጧል። ሹሙን አሜሪካኖች ሲያመጡት ከቻይና ርቆ ኢትዮጵያን ለኛ ያስረክባል ብለው ተስፋ አድርገው ነበር። ግን ቻይና የኢትዮጵያ ባለቤትና አዛዥ ስለሆነች የፈለጉትን ሊፈጽምላቸው አልተቻለውም። ይበልጥ የቻይና ባለ ዕዳ ሆነናል። የዘረኝነታቸው ሰለባና አቅመቢስ ባሪያ። የቻይና ባለ ፋብሪካዎች ላባደሩን መደብደብ እንደሚችሉ መብት የሰጣቸው ወያኔ ቢሆንም በዚሁ ውርደት ዘረኛው ኮሎኔልም ቀጥሏል። ምንም ሊያረግ አይችልም። ማን ላይ ቆመሽ ማንን ታሚያለሽ ስለሚመጣባቸው። የፖለቲካ ስረኞችን እንፈታለን ብለው ለፈፈውና የፈቱ አስመስለውም ምስጋናን ቃርመው ዛሬ ከወያኔ ጊዜ በበለጠ የፖለቲካ ስረኞች አሉ። ማዕከላዊን ዘጋን ባሉ አፋቸው ቂሊንጦን፣ ደደሳን፣ ብር ሸለቆን፣ ሁርሶን ወዘተን አጭቀዋል። በጨፍሮቻቸው አማራ ተማሪዎችን አሳግተውና አጥፍተው ቤተሰቦቻቸው በእንባ ፋሲካን ማሳለፍ ተገደዋል። ዛሬም ዶሮ ከ300 ብር በላይ የሚሸጥባት አገር ናት ኢትዮጵያ። ማለትም ላለው ለከበርቲዎቹ እንጂ ለህዝቡማ ስጋ ህልም ከሆነበት ታስቦ አዳሪ ከሆነበት አመታት አልፈዋል። የወቅቱ አንገብጋቢ ስምሪት ወረርሽኙን መታገል ህዝብን መታደግ ሳይሆን የጎንደር ህዝብ ላይ መዝመት የሆነበት አገዛዝ ጋር መጋፈጥ ተገደናል። የደርሰናል ከበፊቱ በባሰ ረግረግ ማጥ ገብተን ለውድ አገራችን ኢትዮጵያ ህልውና ዘብ መቆሙን ትተን እያንቀላፋን ብንል ሐቆ ቢመርም ሐቆ ነው ነው ያስጨነቀን። አንድ ተስፋ የሚሰጠው ሐቅ ግን የህዝብ ጠላት የሆኑት ዘረኞች እርስ በርስ መናከሳቸውን መቀጠላቸው ነው። ሌባ ሲሰርቅ ሳይሆን ሲከፈል ነው ጠቡ ነውና አሁን የስልጣን ቅርጫው ላይ ማህይሙ ኮሎኔል ትንግርታለኝ ፍጹም ስልጣን የኔ ብቻ ናት በማለቱ ዛሬ ያዛቸው ጽንፈኛዎቹ አጋሮቹ ሊፈታተኑት ጀምረዋልና በሃይማኖቱ መርህ መሰረት ያቋቋመውን ፓርቲ የበላይነት ለማረጋገጥ ሊመታቸው እርምጃ ሊወስድባቸው ሲፈርሲቸር ጀምሯል። ይህን እነሱ በዝምታ ያዩታል ወይስ በወያኔ ድጋፍ ባጭር ይቀጮታል የሚለው ክፍት ጥያቄ ነው። ማን ቀድሞ ልበቆራጥ እንደሚሆን ግልጽ አይደለም። አፈቀቤው ሁሉም ካቅሙና ካውቆቱ በላይ ሆኖበት እነ ታከለ ኡማና ወዲ ጋቢሳዎች አይነት ማህይሞችን ይዞ ሊጓዝ እየሞከረ ነው። ሁሉም የመናኛ ሳር አባወራዎች ናቸው እንጂ የነገ ተነገ ወዲያ ራእይ ባለቤቶች አይደሉም። መልከኛው ኮሶ ቢጠጣ የሚያስቀምጣቸው ናቸው የባዕድ መጋዣዎች፣ በጥቅምት አይናቸው የጠፋ እድለቢስ ወፎች። የት ደርሰናል? ከነበርንበት መች ፈቅ ብለን መች ለሀገር የሚበጅ የለውጥ ጉዞ ተጀምሮ መቸስ የሽግግር ሂደት ከተውንስ እውን ሆኖ በእንቅርት ላይ ምን እንደተባለው መከራችን ዶፍ ሆኖ እያለ ወረርሽኝ በሽታ ደግሞ መጣብን። ሰፍቲው ህዝብ ለዚህም ሰለባነት ተጋልጧል። በበሽታው ሰበብ ገንዘብ ሊዘርፉ ከመራወጥ ውጭ የነቁ የተቡ ዘራፊ ጫማ ሳሚዎችን ከማሰራጨት ውጭ ምንም የረባይ መከላከል እርምጃ ሊወስዱ አልተዘጋጁም። ይባስ ብለው የጦር ዘመቻ በህዝብ ላይ ከመክፈት ሌላ በርግጥ ወያኔ በመቀሌ ፖሊቴክኒክ አስፈላጊውን የህክምና መሳሪያ ሁሉ ሰራው ብሎ ደረቅ ሳቅ ቢያስቀልም ለወረርሽኙ መጋለጣችን ሊደበቅ የሚችል አይደለም። በጨካኝ ውሳኔ ይህን በሽታ ለማራውና ለሌሎችም ለመስጠት የሚደረገው ሰውር ደባ የሚሳካ ባይሆንም ሊጨርሱን ግን ማፈራቸው ሊካድ የሚችል አይደለም። ወዴት ይሄድን ነው? በእነሱ እቅድ ከሆነ ወደ ማጡ መስመጥ ነው ያሰቡልን። የኢትዮጵያን ህልውና ማጥፋት የህዝብን ደህንነት ጠብቅ ሲባል የመንደር ሚሊሻ አይደለም ብሎ የሚያላግጥ ኮሎኔል ነው የመጣብን። ከመቼውም ጊዜ በበለጠና በከፋ ሁኔታ ኢትዮጵያ ለአደጋ ተጋልጣለች። ለመንገዳዳሪ ቤት ይሰጣቸው ሲባል በውድቅት መጠለያቸውን የሚያፈርሱ ጎዳና ተዳዳሪ ብለው የሚያሾፉ ጉዶች የምን መተዳደር በጎዳና ጨፈሩብን ቀለዱብን የቀን የማታ ጅብ ሆነው ጋጡን። እርስ በርሳቸው ያለው መናከስ ከተባባሰ ለኢትዮጵያ የሚበጅ እንጂ የሚጎዳ አይደለም። ቀዳዳ ፈላጊውንም ተስፋይ ቆርጤ ወያኔ ህዝብ ጠጊያት ይዘዋል። አልገባቸዋል እንጂ የተደበቁበት የትግራይ ህዝብ አንቀሮ ሊተፋቸዋል ደፈረም እንጂ በማስፈራራት ተለያዙት ወያኔ አብቀቶለታል። አንዴ ተተኮሰ ጥይት ተመልሶ አይተኮስም። የለበሱት ጃኖ ወልቆ ወድቋል። መደመር ለከርሶ አደር ቢባልም የራሳቸውንም የውርደትና ቀሌት ተመክሮና ጤናው ሊታረሙ ያልቻሉ ክፍሎች ግንቦቴዎች አንጃግራንጃዎች አገራችንን ባያሌው ሊጎዱ በመፍጨርጨር ላይ ናቸው። የረከሰ አይወደድነውና ህዝብ ፊት ስለነሳቸው አገር ላይ ቂም ይዘው በጥፋት ጎዳና ላይ ተሰማርተዋል። ባለጌ ቢወልድ ጌታውን ነውና ታግለን አመጣነው ወይም ደገፍነው ያሉት የህዝብ ተውሳክና ገዣቸውን ዘረኛውን ኮሶ ነው። ዛፎች የጎዳን የኛው ጠማማ ነው እንዳሉት ኢትዮጵያን ሲጎዱ ሲያሰናክሉ የባጁት ደምታ ለፍታ ያስተማረቻቸው ልጆቿ መሆናቸውን ደግሞ አሁን በመረት መረዳት ተገደናል። የህዝብን ትግል ማጅራት የመጡት ድርጎችን ሽብር አካሄደው ትውልድ የፈጁትን ፋሽስቶችን ዛሬ መንግስቱና መላኩ ተፈራይነቶቹን ሰው በላዎቹን ሊያደንቁ የተነሱ ትሎችን አገራጥፊ ወያኔና ፋቂዎችን ትንግርት አለን ባይ አረመኔ ዘረኞችን የሚያዳንቁ እንኩቶችን መጥቀሱ ይበቃል። ትላንት በባንዳነት አደሙን ዛሬም የዘረኛው ኮሎኔል አዳናቂ ሆነው አገር እየጎዱ ናቸው። በአማራው ላይ ዘመቻውን ግንባር ቀደም ጥሩምባ ነፊዎች ሆነው አሉ። ሀቀኛ ምሁር ያውቅ የነበር ህዝብ ያሁኖቹን ሲያይ ምን ነው ባልማር ቢቀርብኝ በስነ ስርዓት በደነቆር ይያለ ነው። አይፈረድበትም። ካዲ ምሁሮች የሐሰት ታሪክ ፋብሪካዎችና የዜሮነትና ድንቁርና ዶክተሮች ናቸው። ገቢሳ ጉዲናዎች አርካበ ሞንጆሪኖች ከነዚህ ተጽዕኖ ህዝብ መገላገል መቻል አለበት። ሊዘርፉት ካሰፈሰፉ ቀጥረኛ ጅቦች ማራቅ ግዴታው ይሆናል። ደግመን ደጋግመን እንዳልነው ያባይ ግድብ ሱሚ ነው። እድገት ብልጽግና የሞኝ ህልም ነው። ያለንበት ተጨባጭ ሁኔታ ይህ ሲሆን ነገ ምን ይሆናል የሚለውን የሚወስነው አገዛዙ ሳይሆን ህዝብ ነው። ይህ እንዲሆን ግን ህዝብ ወሳኝ እርምጃዎችን መውሰድ ይጠበቅበታል እንጂ በነበረውና ባለው በተለመደው ቦይ መፍሰስ እስከቀጠለ ወዮላት ኢትዮጵያ ነው የሚከሰተው። ወዳጅና ጠላትን መለየትን በተመለከተ ውጅንብሩ መትነን አለበት። የኮሎኔሉ ዘረኛ አገዛዝ ዋና ጠላታችን ነው። ብቅ ያለውን አፈጮሌ ሁሉ ነጻ አውጪ ማለቱና መደናገሩ ማክተም አለበት። ጀግናይታ የማታውቅ አገር የሆነች ይመስል ቡከኑን ቴዎድሮስ ቀጥረኛውንም ማንዴላ ማለቱ ያብቃ። ለአገር የታገሉትና የተሰውትን ስም ማርከሱንም ከነርካሾቹ ትቢያ እንጣለው። ሀገራችንን በሚገባት ደረጃ እናክብር። ከውርደት ሁሌም እንጠብቃት። ያረቡም የቻይናውን መጫወቻ እናድርጋት። ጠላት በአገራችን በመሐላችን ሲንደላቀቅና ሲያዋርደን ፈቅደንለት ሳይሆን አጋይተን ቀጥቅጠን ስንሸኘው እንታይ። ከአኩሪ ታሪካችን እንማር። አድዋ ማለት ሳይሆን አድዋን ዛሬም ለቻይናም ለአረቡም ለአሜሪካውም ለዘረኛውም እንጋተው። ኢትዮጵያ በነጻነት አንድነት ለዘላለም ትኖር። የታገቱና በስር ያሉ ወገኖቻችንን አንርሳ። በትግላችን ዘረኞችን እናስወግድ።
ተስፋዬ ሞቶብኝ ተስፋዬን አያለሁ፣ ተስፋዬ ሞቶብኝ ተስፋዬን አያለሁ። ተስፋ መቁረጥ አላውቅም እቋቋመዋለሁ። ተስፋ መቁረጥ አላውቅም እቋቋመዋለሁ። ልታሳድግ ነበረ እውነት በጀርባዋ፣ ልታሳድግ ነበረ እውነት በጀርባዋ። አሳዳጊ ሆነች ሐሰት በጊዜዋ፣ አሳዳጊ ሆነች ሐሰት በጊዜዋ። ተስፋዬን 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 ጥለውት በአደባባይ ላይ ሲፈራረቅበት ብርድና ፀሐይ። ለጠላት ደስታን ለወዳጅ ዋይ ዋይ። ለጠላት ደስታን ለወዳጅ ዋይ ዋይ። መሮት ተሰደደን ተስፋውን ሳያይ 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 ተስፋዬ ሞቶብኝ ተስፋዬን አያለሁ። ተስፋዬ ሞቶብኝ ተስፋዬን አያለሁ። ተስፋ መቁረጥ አላውቅ እቋቋመዋለሁ። ተስፋ መቁረጥ አላውቅ እቋቋመዋለሁ። የተስፋዬን ነገርን እንዴት ይሆናለሁ? የተስፋዬን ነገርን እንዴት ይሆናሉ? አልፎ ጥላኝ ሆኖ ተጠልዬ ዋለሁ። አልፎ ጥላ ሆኖ ተጠልዬ ዋለሁ። ተስፋዬን 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 ተስፋዬን
ያልተዘመረላቸው ያልተለቀሰላቸው። ኢትዮጵያ በተፈራራቂ የታሪክ ምዕራፎች ከባድና ቀላል ችግሮችን አልፋ አሁን ካለችበት አስቸጋሪ ሁኔታ ላይ ደርሳለች። መች እንደሆን ባይታወቅም የወቅቱን ችግሯን ያለ ጥርጥር ታልፈዋለች፣ ትወጣዋለች። ከችግሯ የሚያወጣት ኢትዮጵያዊ ኃይል ካለ መኖሩ ደግሞ የሚካድ አይደለም። አሁን ግን ከገባችበት ምስቅልቅል ሊያወጣት የሚችል ኃይል እንደሌላ ተቆጥሯል። ያ ኢትዮጵያዊ ኃይል ግን አለ። በተደጋጋሚ ጊዜያት በህልውናዋ ላይ የተጋረጡባትን ፈታኝ ጥያቄዎች ሁሉ በዘዴ የሚሆን በኃይል የፈቱላት ልጆች ነበሯት። አሁን እንደነዚህ ያሉ ባለራዕይ ዜጎች ይኑሩ አይኑሩ በእርግጠኝነት መናገር ከማትችልበት ደረጃ ላይ ደርሳለች በማለት አስተያየት ለመስጠት የሚቃጡ ሊኖሩ ይችሉ ይሆናል። አቁ ግን ኢትዮጵያን ከገባችበት አዘቅት ሊያወጣት የሚችሉ ቁርጠኛ ልጆች ነበሯት ዛሬም አሏት። ዛሬም እንደ ትላንቱ ሀገሪቱ አቅጣጫው ጠፍቶባት በዙሪያ ጥምጥም እንባለል ትሽከረከራለች። ዜጎቿ መላቅጡ ጠፍቶባቸው ከገቡበት ማጥ ለመውጣት የሚያስችላቸውን መፍትሄ ማግኘት እንደተሳናቸው በተደጋጋሚ ተመስክሮባቸዋል። ይህም በመሆኑ በየቦታው መንደርተኛ አጉራዘለል ነውጠኞች እየተነሱ ሰላምና ጸጥታ ነስተዋቸዋል። ይህ ሁኔታ ለግማሽ ምዕተ ዓመት ቀጥሏል። በእርግጥ ኢትዮጵያን ከወቅቱ አስቸጋሪ ሁኔታ የሚያወጣት እንደ 66ቱ ጀግና ትውልድ ያስፈልጋታል። ዛሬ ጀግና እየተሰዋ ጀግና ባለመተካቱ ምክንያት የጀግኖች ክፍተት ተፈጥሯል። ትላንት የሀገሩን ችግር የተገነዘበው ያ ሀገር ወዳድ ትውልድ ባለራዕይ ነበር። ያልተዘመረላቸውንና ያልተለቀሰላቸውን በሚሊዮን የሚቆጠሩ ሰማዕታት ወጣቶችን ገብሮላታል። ፍቅሩን በመስዋዕቱ ገልጾላታል። ለሀገር ፍቅር ከህይወት የበለጠ ዋጋ የሚከፈል ቢሆን ኖሮ ሀገራችን በተደጋጋሚ የሚሰውላት ጀግኖች ነበሯት። ለኢትዮጵያ ሲባል ደግሞ ደጋግሞ ከመስዋዕት የበለጠ ምን ዘላለማዊ ደስታና ክብር ሊገኝ ይችላል? ያንን ደስታና ክብር ለማግኘት የተዘጋጁ ቆራጥ አባላትና ዜጎች ዛሬም ጨርሰው አልከሰሙም። አሁን የሚጠበቅባቸው ግን የሀገር አለኝታ ለመሆን የሚያስችላቸውን አቅም ለመፍጠር ቁመናቸውን በገሃድ ማሳየት ብቻ ነው። አቅም ያላቸው መሆኑን ማረጋገጫው ደግሞ አሁን የተዛባውን የኃይል ሚዛን ማስተካከል ሲቻል ነው። ተወደደም ተጠላ የፈተነ ፖለቲካን ለመጫወት የኃይል ሚዛኑ በሀገር አንድነትና በህዝብ ነጻነት ላይ ያተኮረ ትግል በአስተማማኝ ደረጃ መገኘቱ ሊረጋገጥ ይገባል። አብዛኛዎቹ ድርጅቶች የውሃ ላይ ኩበት ሆነው ይንሳፈፋሉ፣ መልህቁ ጠፍቶባቸዋልና። በሌላ አገላለጽ የህዝብ ፖለቲካ ትግል ውጤት ሊያስገኝ የሚችለው የኃይል ሚዛኑ ለኢትዮጵያ አንድነት በሚታገለው ጎራ እጅ ሲገባ ብቻ ነው። በግለሰብና ህዝብ መብትና ነጻነት ላይ የተመሰረተ ዲሞክራሲያዊ ስርዓት ዘላቂና አስተማማኝ ሆኖ እስከታመነበት ድረስ ሰው ሰብአዊ ፍጡር በመሆኑ ብቻ የማይደፈር የማይደፈር የማይቀነስና የማይሸራረፍ ምልዑ መብትና ነጻነት ይከበርለታል ተብሎ ይታመናል። አሁን ያለው በዘርና ቋንቋ ላይ የተመሰረተው የኢህአዴግ ፌዴሬሽን ግን የዚህ ተጻራሪ ነው። ሀገር አፍራሽና ህዝብ በታኝ ነው። ይህን ሀገር አፍራሽና ህዝብ በታኝ አገዛዝ የህዝብ ሽፋን እንዲኖረው ለማድረግ ወያኔና ኦነግ በኤርትራ ውስጥ ሳህል በረሃ ላይ ያረቀቁት ህገ መንግስት ነው። ይህ መርዛማ ሰነድ ለአንዴና ለሁልጊዜው ከምድረ ኢትዮጵያ መወገድ አለበት። የዚህ ሰነድ መወገድ ሀገሪቱ ሰላምና ጸጥታ እንድታገኝ በር ይከፍታል። መከፋፈልንና መገነጣጠልን በህግ የደነገገ ህገ መንግስት በስራ ላይ እያለ የሀገር አንድነትና የዜጎች ነጻነት ይጠበቃል ብሎ ማሰብ ራስን ከአውሬዎች ጋር ለመኖር የስምምነት ውል እንደመፈራረም ይቆጠራል። በተውሶ ቅርስና ውርስ የሚኮራ ህብረተሰብ የራሱን ቅርስ መፍጠር እንደማይችል ሁሉ ከኤርትራ በረሃ የተረቀቀ ሰነድ የሀገራችን ቅርስ ሆኖ ሊቆይ አይችልም፣ አይገባውም። ትላንት የኢትዮጵያ አካል የነበረችው ኤርትራ ዛሬ የራሷን ህልውና ፈጥራ አንድነቷን ጠብቃ እየኖረች ከኤርትራ ውስጥ ሳህል በረሃ የተረቀቀ ሰነድ የኢትዮጵያ መፈራረስና የህዝቧንም መበታተኛ መሳሪያ እንዲሆን መፍቀዱ የዚያን ታጋይ ትውልድ ልብ ያቆስላል። የታሪክም ምጸት ነው። ለሀገሩ የተሻለ እድል ለማምጣት ሲታገል የተሰዋው ትውልድ ኢትዮጵያ በሞትና ሽረት መካከል ሆና ሲያያት ልቡ ይደማል። በበልግ ወራት ያላረሰ ገበሬ በአስመራ ወቅት ይለምናል እንደሚባለው የኢትዮጵያ ህዝብን እንዲሁ እስካሁን ድረስ በትግሉ ሂደት ሁነኛ ድሉን ሳያዘጋጅ እየቀረ ነጻነቱን ከነጠቀው ኃይል ነጻነቱን እየለመነ ይገኛል። ማንም ህዝብ የተነጠቀውን ነጻነት ከነጣቂው እጅ አገኛለሁ ብሎ መጠበቅ ከጅልም ጅልነት ነው። ለዚህም ነው ያ ሀገር ወዳድ አብዮታዊ ትውልድ የትግልን አስፈላጊነት አምኖ ጨክኖ ለመታገል የቆረጠው። የቀጠለው ይህ ሀቅ እንደተጠበቀ ሆኖ ትግሉ ኢላማውን ሳይመታ በመዘግየቱ ያ ባላደራ ትውልድ ቁጭቱን አንግቦ ንዴቱን አርቆ ብስጭቱን አለዝቦ የወቅቱን ተጨባጭ ሁኔታ በአመክንዮ እየገመገመ ዝናሩን ሳያላላ ለመቀጠል ይወሰነው የህዝብ ፍቅርና የትግል ቃል ኪዳን የማይነጣጠሉ በመሆናቸው ነው። ሁለቱን ተሸክሞ መጓዝ ቀላል እንዳልሆነ የሚያውቀው ያውቀዋል። የታለመለት ዓላማ ግቡን ሳይመታ መዘግየቱ የአእምሮ ቁስል፣ የህሊና ረፍት ማጣትና የዘውትር ራስ ምታት ሆኖበታል። ለሀገር አንድነትና ለህዝብ ነጻነት ሲል የሚታገለው ትውልድ የቆመው ለይስሙላ ትግል ባለመሆኑ ሁለት ታላላቅ ኃላፊነትን አንግቦ ይጓዛል። አንደኛው ለኢትዮጵያ ህዝብ የገባው ቃል ኪዳን ሲሆን፣ ሁለተኛው ደግሞ የሰማዕታት ጓዶቹን አደራ የመጠበቅ ኃላፊነት ስላለበት ነው። እነኚህ ጥንድ ኃላፊነቶችን አንግቦ ማብቂያው የለየለትን ትግል ማካሄድ ተስፋ አስቆራጭ መስሎ ሊታይ ይችል ይሆናል። ቃል ኪዳንን ጠብቆና አደራን ተሸክሞ መታገል የየራሱ የሆነ ተጽዕኖ ሊኖረው ቢችልም ሁሉንም እንዳመጣጣቸው ያስተናገዱ መጓዝ የትግል ተሞክሮ ውጤት ነው። ያም ሆኖ የሰማዕታቱ ትግል የታሰበውን ውጤት ያለማስመዝገቡ ጉዳይ እንደ ግርሳት እያንገበገበው ይገኛል። ኢትዮጵያውያን ሰማዕታት የተሰዉት ለመላው የኢትዮጵያ ሕዝብ ዲሞክራሲያዊ መብቶችና ብልጽግና ለሰላምና አብሮ መኖር ሲሆን፣ ዛሬ ዜጎቿ በብሔርና በቋንቋ በሃይማኖት እንዲከፋፈሉ በመደረጉ የሰማዕታቱ አጽም እረፍት አላገኘም። የሀገሪቱ ቆዳ ስፋት ተጨረማምቶ የባህር ወደብ እንዳታገኝ በመደረጉ ያ ከባድ ዋጋ ያስከፈለው ትግል መና እንደሆነ ተቆጥሯል። ይህ ራሱን የቻለ አንገብጋቢ ረፍት ነሺ ሀገራዊ ሸክም ሆኗል። ዜጎች በስብዕነታቸው ብቻ በየትኛውም የሀገራቸው ክፍል በብሔር ሳይሆን በዜግነታቸው ብቻ ተደራጅተው የሚታገሉት ኢትዮጵያውያን እንደ ኃጢአተኞችና መጻተኞች ተቆጥረው ልክ እንደ ባዕድ ዜጎች እየተፈናቀሉ ማየት ህሊናን ያደማል። ይህ ደግሞ ትግሉን ለቀጠለው ትውልድ የሞት ሞት ሆኖበታል። ሞትን በሞት ሽሮ ነጻነትን ከመጎናጸፍ በስተቀር ሌላ ምርጫ እንደሌለ መረዳት ለትግል ከፍተኛ ግብዓት አለው። ሞትን በሞት መሻር ሲባል መገዳደል እንደሚኖር መገንዘብ ከባድ አይደለም። በተለይም የአንድን ሀገር ዜጎች ወደማያባራ ደም ማፋሰስ የሚያስገባ አስገዳጅ ሁኔታ መቆም ነበረበት፣ ግን ቀጥሏል። ለሀገሪቱ የተሻለ እድል ለማስገኘት ሁሉም ሊያስብበት ይገባል። ሰላምን እየሰበኩ ጽንፈኞችን ለጦርነት ማዘጋጀት በሁለት ካራ መብላት ነው። መሀል ሰፋሪ በሁለት ጥይት ይመታል እንደሚባለው በሁለቱ በኩል የሚተኮሰው ጥይት ማንንም አይመርም። ላለፉት ግማሽ ምዕተ ዓመታት የኢትዮጵያውያኑ ደም እንደ ጎርፍ ፈሷል። ደም ማፍሰስን የሚያስከትል መሆኑን ያልተረዱ ሁሉ ወደ ስልጣን በሚመጡበት ጊዜ በስልጣን ለመቆየት በህዝብ ደም እጃቸውን ከማጠብ በቀር ሌላው አማራጭ ሁሉ ይዘጋባቸዋል። ወያኔዎች የእርስ በርስ ደም መፋሰስን የሚያካሂዱት ከታሪክ ያለመማር ችግር ሆኖባቸው ነው። የታሪክ ምጸት በሀገራችን መደጋገሙን ቀጥሏል። ትናንት በደርግ ዘመን የፈሰሰው የኢትዮጵያውያን ንጹህ ደም ይበቃ ነበር። የሀገራችን የመከራ ጽዋ ሞልቶ ከፈሰሰው ዘመናት አልፈዋል። ህዝቡ የሚመኘው ሰላምንና ብልጽግናን እንጂ ደም መፋሰስንና መከራን፣ ስደትንና መፈናቀልን አይደለም። የታሪክን ሮሮ ማስታወስ ቢቻል ኖሮ ጠላት ያፈሰሰው የኢትዮጵያውያን ደም መተማ ደረቀ፣ በዮሐንስ አጽም ተብሎ የተሰማው እንጉርጉሮ በበቃ ነበር። የዛሬዎቹ የአድዋ ተዋላጆች ግን ይህንን ታሪካዊ መልእክት ትቢያ እንዲለብስ አድርገውታል። ከትቢያ አንስቶ የህዝቡንም ባለማድረግ ትግሉን የቀጠለው ያ ባለቃል ኪዳን ትውልድ ዓላማን ሳይስት ግንባሩን ሳያጥፍ ዘምሩልኝ አልቅሱልኝ ሳይል ኢትዮጵያ ዲሞክራሲያዊ ሀገር እስክትሆን ድረስ ትግሉን ይቀጥላል። ኢትዮጵያ ለዘላለም ትኖራለች። Yeah.
ድርጅትና ውዳገር የመጀመሪያው ከሁለቱ ይጣላል። ሆዳም ሰው አይደራጅም መደራጀትም አይፈልግም። በድርጅት ከገባም ሳይውል ሳያድር ቃል ኪዳኑን አጥፎና ክዶ ድርጅትን ያፈርሳል ይበትናል ለጠላት ያጋልጣል። በታሪክና በራሳችንም ተመክሮ ያየነው ነው። ሆድ ከቀደመ አገርም ለጥቃት ትጋለጣለች። የዘንድሮ ሰው ምነው አንበጣን መሰለ ያሉት እናት ችግሩን ግልግልት ታድርጋዋል። ሆድ ሲቀደም ሀቅን መካድ መሸጥ ወገንን መካድ ባንዳ አንጃ መሆን ይሳፍናል። ሆዳሞችም ትናንት ቆምንለት ያሉትን መርህ ድርጅታችን ነው ያሉትን ጓዴ አገሬ ያሉትን ሁሉ አሽቀንጥረው ጥለው ከርሳቸውን ለማስታገስ ወዲያ ወዲህ ሲሉ እንደ ፖለቲካ ፈንጣ ሲዘሉና ሆዳም ጉማሬ ሆነው ሲጨቀዩና ሲዋረዱም ያየነውና እያየነው ያለነው። ሆድና አገር ተጻራሪ ናቸው። ወይኔ ለሆዳሞች! ድርጅትና አገር አብረው ተጓዥ ናቸው። አገርን ከውድቀትና ጥፋት ለማዳን መደራጀትን ይጠይቃል። ያልተደራጀ ህዝብ የተበታተነ ጭራሮ ነው። ችቦ መሆን አይችልም። በደማቁ አያበራም። የድርጅት ይዘትና ሚና ግን ተደራጀን ለሚሉትም ምስጢር ሆኖባቸዋል። አባላትና ዜጎች ለድርጅታቸው ታማኝ ሲሆኑ ትርጉሙ ይጠፋቸዋል። ድርጅትን ከአገር በላይ ይወዳሉ ብለው ሊነፉም ይዳዳቸዋል። የአገር ወዳድ ድርጅት አባላት ድርጅታቸውን የሚያፈቅሩት ለአገር በመቆሙ መሆኑን ይስታሉ። ለትግልና አገርን ለማዳን ድርጅት አያሻልም ብለው ሊሰብኩ የጣሩ መጤ ፖለቲከኞችና ወናባጆችም ጥቂቶች አልነበሩም። ጸረ ድርጅት ጫህዮች አሉታዊ ሚናቸው ከቶም የሚናቅ አይደለም። ለ21 ዓመታት መድመደው ይዘውን አሉ። ከድርጅት ወደ ድርጅት ከአቋም ወደ አቋም እየዘለሉ በዚህ በዚያ እየተጣሉ ግና በዋናው መልክ የወያኔ ጠላት የሆኑትን ድርጅቶች ለመናድ ሲጥሩ በታዘብ ተገደናል። ሆድ እኮ ክፉ ነው። ሰውን የሚያዋርድ አገር የሚያጠፋ ሰውን ተሳቆ ነው ለከርሱ ሲገዛ የተባለውን ያስታውሷል። ድርጅት ማለት በደፈናው ሁሉን አይነት መሰባሰብ ያጠቃልላል። የፖለቲካ ድርጅት ስንል ግን ለፖለቲካ ዓላማ የተደራጁትን ይመለከታል። እቁብ እድር ወይም የሲቪክ ማህበር ማለት አይደለም። የፖለቲካ ድርጅት ፖለቲካዊ መርሃ ግብር አለው። አደረጃጀቱም የራሱ ነው። ከይዘቱና ዓላማው በመነሳት ለፖለቲካ ትግል ፖለቲካ ድርጅት የግድ ያስፈልጋል። አያስፈልጉም የሚሉት አወቁም አላወቁ ህዝብን ትጥቅ አስፈችና አደገኛ ናቸው። ሁሉም ራሱን የፖለቲካ ድርጅት ያለ በርግጥ ነው ማለት አይደለም። ድርጅት ለመባል መሟላት ያለባቸው ቅድመ ሁኔታዎች አሉ። መጀመሪያ ድርጅት ስንል የተደራጁና ባንድ አላማ ዙሪያ ሊታገሉ የተዘጋጁ ግለሰቦች መኖር አለባቸው። በሕገ ደንብና የጋራ ስርዓት የተሳሰሩ ሱቅ በደረቴ በሚባል የሚላገጥባቸው ያንድ ግለሰብ ድርጅቶች አባሉም መሪውም አንድ ወይ ሁለት ግለሰቦች ይሆኑባቸው ራሳቸውን ግንባር ወዘተ ቢሉም ቁጥር ጎበዝ ሲባል ያውም ተባበርን ብለው ደርዘን መሆን የሚያቀታቸው የወያኔ መሳለቂያ ያልሆኑ ማለትም ነው። በአንድ ትንሽ አፍሪካ ሀገር ከ170 ያላነሱ ድርጅቶች አሉ። በሀገራችንም ድርጅት ነን ባዮች እድሜ ለወያኔ ፈርተዋል። ተለጣፊዎችም ጥቂት አይደሉም። ስንቶቹ ናቸው የራሳቸው ነጻ የፖለቲካ አቋም ያላቸው? ስንቶቹ ናቸው በተጨባጭ የሚታገሉት? በባዕድ አገር ካሉትስ እውን ይህ ነው የሚባል አባልና እንቅስቃሴ ያላቸው ስንት ናቸው? ፖለቲካ ዛሬ ከባልት አልፎ ንግድ ሆኗል። አፍሪካን አሜሪካኖች ገንዘብ ለፖለቲካም ሲፈልጉ ቤተክርስቲያን ይመሰርቱ ነበር። ዛሬ በእኛም ዘንድ ፖለቲካ ለገንዘብ መሆኑ በግልጽ እየታየ ነው። ዜጎች አዋጡ እየተባሉ ይጨቀጨቃሉ፣ ይደለላሉ፣ ማስፈራሪያ ጫናም ይመጣባቸዋል። የፈሩና የጨነቃቸው ብቻ ሳይሆኑ ሌሎችም ነገር አለሙ ያልገባቸው ዛሬም ቢሆን ያዋጣሉ። በጠራራ ፀሐይ ይዘረፋሉ። የሚያሳዝነው ግን መታለልና መዘረፍን የመረጠ ትውልድ የመጣ ይመስል ሲዘረፍ የሚነቃ ዜጋ ጠፍቶ ዛሬም ፖለቲካን ለዝርፊያ የሚጠቀሙ ነጋዴዎችና ጭበርባሪዎች እየተጫወቱበት ነው። በድርጅት ስም ጸረ ድርጅቶች በዝተዋል። ወያኔም የኢትዮጵያ ሕዝብ እንዳይደራጅ ይፈልጋልና መፈለግም አለበትና በተቃዋሚ ድርጅት ሽፋን አፍራሾቹን አስተማርቷል። የወያኔ ትኩረት ጠላቴ በሚላቸው ድርጅቶች ላይ ነውና እነዚህን ለመበተን ለማፈስ የሚዳክሩትን ማወቁ ማን ለወያኔ እየሰራ መሆኑን ይጠቁማል። ድርጅት የፖለቲካ ዓላማ ግብ መርሃ ግብር ያስፈልገዋል። ይህን የሚጻረሩ አሁንም የሕዝብን ትግል ወደዱም ጠሉም የሚጎዱ ናቸው። ግቡ ምን ምን መሆኑንና ይህን ግብ እውን ለማድረግም ምን ማድረግ እንዳለበት በግልጽ ማስፈር ማስቀመጥ ይኖርበታል። ጠላትን ወዳጅ ወዳጅን ጠላት የሚልበት ሁኔታ ከተከሰተ ወይም የትግሉን ይዘት መረዳት ከተሳነውና ሊንቀፋቀስ የተነሳው የሕዝብን ፍላጎት ለማሟላት ሳይሆን ለግለሰቦች ስልጣን ጥም ማርኪያ ከሆነ ገና ከጠዋቱ ተሽመድምዶ ይቀራል። የታዘብነው ነው። የሕዝብ ድርጅት በሉኝ የሚል ከሆነማ የሚጠበቅበት ብዙ ነው። ዛሬ ግርግር ለሌባ ያመቻል እንዲሉ በዚህም በዚያም የድርጅት መሪዎች ነን ባዮች 6 ወር ብቻ ፍጥኑና ነጻ ልናወጣችሁ ነው ብለው በደፈት ሳያፍሩ የሚነግሩን አይን አውጣዎች በርክተዋል። ፖለቲካ እንደማንኛውም ስብሪት ዕውቀትን ይጠይቃል። ያኔ ማንም ድርጅት በሌለበት ድርጅት መስርተው ሊታገሉ የሞከሩትና የተሳካላቸውም ቢሆኑ ቀደም ሲል ንቃታቸውን ለማዳበር በማይናቅ ደረጃ ጥረዋል። ዛሬ ግን ከብዙ ተመክሮ በኋላ መንቃት ማወቅ ከድርጅትና አደረጃጀት ተመክሮ መማር ኃጢአት የሆነ ይመስል ድርጅት ነን የሚሉን መደናበርና የባጤ ቆጡን መቀባተር ቀንቷቸው በዓለም አቀፍ ደረጃ መሳቂያ መሳለቂያ አድርገውናል። ያለፉ ስህተቶችንም ዘው ብለው ገብተው ይደግሟቸዋል። ሐሳይሉ ፍርሻ ይመጣባቸዋል። ያሳዝናል ብንል አይበዛም። ደግሞ የሕዝብ ጎራ ተብየውን መውቀሱ ተገቢ ነው። በሽታውን የደበቀ መድኃኒት አይገኝለትም ተብሏል። አስመሳዩን ማጋለጥ ደግሞ ግዳጅ ነው። አገርን የሚመለከት ጉዳይ በሽፍንፍንና በተወባክህ የሚዘጋ አይደለም። በዚህም ነው ራሱ የሕዝብ ጎራ ወይም ታጋይ ድርጅት ነኝ የሚለውን ሁሉ በኩራዝ ሳይሆን በቅርበት ባውዛ መመርመሩ አስፈላጊ የሚሆነው። ድርጅቱ ግን በሐቅና ከልብ ለሀገርና ሕዝብ ቆሞ ግንዛቤና ሙያተኛነት የጎደለው ከሆነ ሂስ ለማጋለጥና ለመጉዳት ሳይሆን ለማረምና ለማረቅ መሆን ይገባዋል። በአገር ጉዳይ ግን አትንኩኝ አትንኩኝ የሚባል የሹም ዶሮ የለም። ሁሉም ይገመገማል። ሁሉም መወቀስ ካለበት ይወቀሳል። ጣዖት ጠረባው ይቆም የተባለው አለ ምክንያት አልነበረም። ገና ምግባሩና ጽናቱ ጥናቷ ሳይፈተን ተክለሰብ ሙገሳው እየተጧጧፈ ግለሰቦች ወደ ግብዝነት ተገፋፍተው በዚያው ወደ ውድቀታቸው ያመራሉ። የህዝብ የተባሉት የባዕድም የወያኔም ሆነው ይጋለጣሉ። ይህንንም ነጋጠባ ያየነው ነው። ከዚህ ጋር ተያይዞ ደግሞ የድርጅቶች ታማኝነትና በህዝብ ዘንድ ተቀባይነትን በተመለከተ መሰረታዊ ጥያቄ መነሳቱ አይቀሬ ነው። ለመሆኑ ድርጅቶች ለራሳቸው ከሚሰጡት ግምትና ቦታ ሲያሜና ድጋፎች ህዝብ ምን ይላል? ያምናቸዋል ወይስ ይንቃቸዋል? የኛ ይላቸዋል ወይስ የወያኔ ወዳጆችና የባዕድ ቅጥረኞች? ይከተላቸዋል ወይስ ጀርባውን ይሰጣቸዋል? ማንኛው ድርጅት ነው በህዝብ የሚታመን? በህዝብ ውስጥ የፖለቲካና ድርጅት ስራን እየሰራ ያለው? ለመሆኑ ድርጅቱስ እነማንን አቅፏል? ሊዘነጉ ወይም ሊረሱ የማይችሉ ጥያቄዎች ናቸው። ድርጅት ወይም ታዋቂ አባሎቹና መሪዎቹ የቆሸሸ ጸረ ህዝብ ሊያሰኝ የሚችል ታሪክ ሊኖራቸው አይገባም። በዚህ ብቻ የተነሳ ህዝብ መቼም አመኔታን አይሰጣቸውም። በደልና ቂም አለና በዳይ ይቀርባሉኝ ካላለ ደግሞ ቂም ሊጠፋ አይጠበቅም፣ ቢያንስ አስቸጋሪ ይሆናል። በመሆኑም ዛሬ በብዙ ተቋማት እና በድርጅቶች የቀይ ሽብር ወንጀለኞች መኖራቸው ህዝባዊ ድጋፍን ጠሪ አይደለም። ኢትዮጵያን እንወዳለን ካሉም ከፖለቲካው መድረክ መራቃቸውና ዝምታቸው ይቅርታን መጠየቅን እስካፈሩ ድረስ የሚፈልግ ነው። ካሴውም ከደርግም ከወያኔም ጋር ተቃቅፈው የከረሙም በተለይ ዝምታን ንስሐ ጥየቃን ቢመርጡ ነው የሚሻለው የፖለቲካው መድረክ ተመረበሻቸው ይልቅ። የወያኔ ዋና ባለስልጣን ሆነው ስንቱን ንጹህ ኢትዮጵያዊ ከፈጁ ካስፈጁና ሀገርንም ካስገነጠሉ እና ከጎዱ በኋላ ዛሬ እኛ ነን ታጋይ ለኢትዮጵያ የሚሉትንም ላጠፋችሁት ሁሉ በቅድሚያ አጠፋን ብላችሁ ከህዝብ ይቅርታንም ምህረትንም ጠይቁ ማለቱ ሲያንስ ነው። ስማቸውን ባንጠቅስም እነዚህ ሁሉ ዛሬ ምን ቢለፈልፉ የትናንት ወያኔዎችን ህዝብ ሊያምን አይጠበቅም። በማከራከርና በማያወላዳ መንገድ አጠፋን ማሩን እስካላሉ ድረስ። እነዚህ ደግሞ ጀግና አገር ወዳድ የሚሉ የኢትዮጵያ ወዳጆች ሊባሉ አይችሉም። ማፈሪያ እንጂ የፈሰሰው ደምና የደረሰው ግፍ ጨዋታ አይደለምና። በቀይ ሽብርም ወርቅ ትውልድ ተፈጅቷልና ነፍሰ ገዳዮች ወይም ከለየላቸው አረመኔዎች ጎን ሆነው የሰሩና ወንጀል የፈጸሙ ከዛሬው ትግልና ፖለቲካ መወገድ አለባቸው። በተለይም የገማ የገለማ ደርጋዊና አረመኔ አቋማቸውን አሁንም ሊቀጥሉ ሲቃጡ ይህ አሳዛኝ መደናገር ወይም ለማደናገር ጥረት ወያኔ ትኩረት ሰጥቶ እያራገበው ነው። ገንዘብ አፍሶ ሰርጎ ገቦችና አስመሳይ አገር ወዳዶችን አሰልፏል። በእነዚህ አማካይነትም ድርጅቶችን ከፋፍሏል፣ በአንጃ ወድቷል። በዚህ እርኩስ ተልእኮው አሜሪካ፣ እንግሊዝ ወዘተ ሙሉ ትብብርን በማድረግ በውጭ ሀገር ነዋሪው ኢትዮጵያዊ ላይ ስለላን እንዳጧጧፉ አሉ። ዜጎች ደግሞ ሙያተኛ የድርጅት ስራን የዘነጉ ወይም የማያውቁ ሆነው ይገኛሉና ምስጢር መሆን በሚገባው በየድረገጹና የውይይት መድረኩ ሲረጭ እየታየ ነው። ይህ ደግሞ ለወያኔ ሲሳይ ሆኖ ቆይቷል። ለዚህም ነው ስለ ድርጅት ይዘት፣ ዓላማ፣ አሰራርና አደረጃጀት በቂ ግንዛቤን መያዝ የግድ ሆኖ የሚገኘው። መደዴ መሪዎችና ቀሽም ድርጅቶች ዜጎችን ገና ተጠዋቱ ለጥቃት የሚያጋልጡ ናቸው። ለዚህ ሁሉ ደግሞ በርካታ ምሳሌዎች እንዳሉ በርካታ ዜጋ የሚያውቀው የምታውቀው ነው። አድርባዮችና ለሆዳቸው የተገዙ ደግሞ ቀናሳቢ ድርጅትን ከውስጥ ቦርቡረው ለውድቀት ያደርሱታል። የንዋይ ፍቅራቸው፣ የስልጣን ጥማቸው፣ ወኔ ቢስነታቸው ቀጥረኛም አላዋቂም የወያኔ ቡችላ ያደርጋቸዋል። ጉዳቱ ቀላል አልነበረም አይደለምም። ዜጎች ለወያኔ ተንኮል ያውም ለተነቃና ለታወቀ ሰለባ ሆነው ራሳቸውን ለጥቃት ሲያጋልጡ በተደጋጋሚ አይተናል። ለምሳሌ ያገዛዙን ሰላይ ደብድቦ ወይም የተጎዳ አስመስሎ ተቃዋሚዎች ከታሰሩበት ማጎሪያ መክተትና የስለላ ስራውን ማሳካት ድሮም ጀምሮ የሚታወቅ ነው። ይህ ግን ከእውቀት ወይም ግንዛቤ ጋር በመጣላቱ ዛሬም ለዚህ ዘዴ ድርጅቶች ዜጎችም ሰለባ እየሆኑ ሰላዩን፣ ቅጥረኛውን፣ ታጋያችን፣ መሪያችን ብለው ሲያወድሱም ታዝበናል። ከዚህ ተያይዞ የተከሰተ ትልቅና ጎጂ ስህተት አቀኛ አገር ወዳዶችን ህይወት የገበሩ ጀግኖችን ሁሉ ወይም በአብዛኛው ማክቸልቸልና ለአገር መስዋዕትን ከመኝነት ወይም ካልሰለጠነ ፖለቲካ ጋር ማዛመድ ነው። ይህ በአብላጫው ከፖለቲካ ማህይምነትና ከፈራት ወይም ከፍረኝነት የመነጨ ጎጂ አቋም ሀገር አድኑን ትግል ባያሌው ጎድቶታል። ለሀገር የተሰውትን ሲየል የተቀበሉትን ሲታገሉ ይህ ነው የማይባል ጉዳት የደረሰባቸውን ለመዘከርና በማስመስገን ፈንታ ነጋጠባ የተደቡር ጅብኝ እያወረዱባቸው ያየ የተማ ዜጋ ወደ ትግል የሚገባበት በር አጠገብን መታየት እንደማይፈልግ ግልጽ ነው። ወጣቱን ትውልድ ወያኔ ባልባሌ ልምዶችና በዘቀጡ ባህሎች እያሽመደመደ ባለበት ታገሉና ባቋማቸው ጸንተም ዛሬም ወያኔን እየታገሉ ባሉት ላይ የሚደረገው የማጥላላት ዘመቻ አርበኞች አርአያ እንዳይሆኑ ያደርጋል። ሶማሌዎች ኩጂሪ ካብህ እንዲሉ የቻል ሁሉ ነፍስ አውጪኝ በል ራስክን ጠብቅ አትጋፈጥ ማለትና ፍርሃት ይፈጥናል። ሀገር አድኖ ትግል ደግሞ ተወደደም ተጠላም መስዋዕትነትን ይጠይቃል። አለመስዋዕትነት አገር ስርየት ታገኛለች። አረመኔውና ሰበላው የወያኔ አገዛዝ ይወድቃል ብሎ ማሰብ ቀርቶ ማለሙ ፈራነት ብቻ ሳይሆን የፈሪዎች ነው። ፈሪ ደግሞ አገሩን አያድንም። ለመሆኑስ እናድናት የምንላት አገር ማናት? በዚህም ላይ ዛሬም ውዝግብ መኖሩ ምንኛ ዘረኛ ወያኔ እንደከፋፈለና በጥላቻና ይመጣል ተብሎ በሚቋመጥ ጥቅም እንደተጫወተብን ያረጋግጣል። አንቀጽ 39 ለማንም ሳይሆን ለወያኔ ትግራይ ዋስትና የተዘጋጀ ሆኖ ሳለ እኛ ይጠቅማል ብለው ያንንም በፈረደበት አማራ ላይ አጓርተው የወያኔ መጫወቻ የሆኑ ነበሩ። ለውርደትና ስደት ተዳርገው ስንት አመት ካለፋቸው በኋላም ዛሬም የፌደራል መዋቅሩን እናጠናቀቅ አንቀጽ 39ን እንወዳለን እያሉ ወያኔን በመማጠንና ከስደት ጥራን አቦ በማለት ራሳቸውን ለባሰ ውርደት በማጋለጥ ላይ ናቸው። ኢትዮጵያዊነታቸውን የሚክዱና አሁንም እንደራደር በዚህ ጉዳይ የሚሉ አሉ። ትግላችን ጸረ አማራ ነው ብሎ ሸዋ ተራማጅ ልጆቹ ሳይቀሩ ትምክህተኞች ናቸው ብሎ ትግል የጀመረው ወያኔ 21 ዓመት ሙሉ ጸረ አማራነቱን ጸረ ኢትዮጵያነቱን ሲያሳይ ከርሞ ይያለ ዛሬ አማራዎችን በዚህም በዚያም ሲያባረርና ሲመነጥር አዲስ የሚሆንባቸውም አሉ። የመጣባቸው በአገር ላይ የመጣው ማዕት መርገምና ይዘቱ ክፋቱ ከቶም ያልገባቸው አገራድን ትግል ይህን አይነት መሞኘት መዘናጋት አይፈቅድም። አማራው ህዝብ ተፈናቀለ ሲባልም ተተቃውሞ ሰልፍ በአይድ አገር የሚሳተፉት ቁጥር አሳዛኝና ጥቂት ነው። የምንታገለው ለክልል ለጎሳና ጎጥ ለብሔረሰብም ሳይሆን ለውድ አገር ኢትዮጵያ ነው። ይህን አለ የሚለው ወያኔ ብቻ ሳይሆን ተቃዋሚ ድርጅት ነን የሚሉም ጭምር ናቸው። አገር አድን ትግሉ ብዙ እንቅፋቶችና ጋሬጣዎች ተደቅነውበታል። አገራችን ኢትዮጵያ አይደለችም የሚሉ ወያኔ ጠላታችን አይደለም የሚሉ ሆዳቸውን አስቀድመው አገርንም ድርጅቶችንም የሚጎዱ ለወያኔ የሚጠቅም ትጥቅ አስፈቺ ቅስቀሳ የሚያደርጉ አገር ወዳድ ድርጅቶችን የሚከፋፍሉ ወያኔን መፋለም ሲገባ ማመጽ አጥያት ነው የሚሉ ጀግኖችን የሚያክቸለችሉ ወዘተ ሁሉም አገር አድኑን ትግል ሲጎዱ ቆይተዋል እየቀጠሉም ናቸው። ይህን ሁሉ መገንዘብ ማጤንና እርምት ማድረግ ቀነ ቀጠሮ የማይሰጥ ያቀኛ አገር ወዳዶች ግዳጅ ነው። ይህ ትችትም ይህን ለማሳሰብ የታቀደ ነው።
አደራ ሆዴን ለጠገቡ ለማይጠጉ ቀዳዳ አንስሮች ለምንም ምንም ሳልመጥ ምንንም ስትሰጡኝ ሁሉን ተቀብዬ እያግበሰበስኩኝ ለቀሪው አካሌ ኑሮ ነው እያልኩኝ እንዲኖርላችሁ ብቻ ሆዴን ተውኝ እንጂ ለሌላውስ አላስብም ቀሙኝ ሌሎቹ አካላቴን እገብራለሁኝ ለመኖሬ ዋጋ አላስብም ክፉ ደግሞም አልዋጋ ግን በወዲያ አትምጡ አሁንም ማደራ እንዲህ አሉን ብሎ መጥፎም ማያወራ እንዲህ ሆነ ብሎ ክፉ የማይሰራ ሁሉም የሚስማማው ማጎሪያ ጎተራ የእግዚአብሔር እንስሳ ነው ማኖሪያ ለእንጀራ የማውቀው ቢሆንም ከልፋጭ በስተቀር እንደሚቆርጥበት ምንም ምንም ሳይቀር ምንንም ሙሰዱት ምንም ነው ብላችሁ ምንንም አትተውት እንደዚህ የሰሩት ይሄን የተሰሩት እገሌና ገሌ ብሎ የሚመሰክር ነውና በማየት አይኔን አፍታችሁ ወደጋስ ገብሁለት አይቼ እንዳላየው ሆኜ የኖርኩበት አይናለው በመባል እንዳታልልበት ምላቴንም ቢሆን ቁረጡና ጣሉት ጣፋጭ መራር ብለው ጣዕም የሚለዩት እኛ ነገረኞች ነርቦች የሚባሉት ሌላ የትም ሳይሆን እሱ ላይ ነው ያሉት ያፍንጫዬንም በር በብርቱ ጠርቅሙት በቁም ሰውነቴን ገላችሁ በመቅበር በመኖር ሳጥን ውስጥ በድኑ አካላቴን አስቀምጣችሁት በመኖሬ ገመድ እንደ ተሳሰረ ስታበሰብሱት የመሞቴን እውነት ከቅርናቴ ለቅሶ እንዳልረዳበት አንደበቴን ዝጉት እጅግ ከፍችማችሁ የለምን ጥያቄን የእንደዚህ ምርጫዬን ነገር አውጥንጥኜ እንዳልልባችሁ ያው ባጠቃላይ የህሊናዬን አስኳል የራስ ቅሌን ይዘት አውጡ ጣሉትና ሆድቃ አስገቡለት ግን አደራችሁን ሐሞት እና ልብ እንዳታክሉበት የሰውነት ገብሬን ገላችሁ ስትቀብሩት የኔነት ጥያቄን በመራር እኔነት ሰው መሆን ዳርቶኝ እንዳላቀብበት ለሆዴ በሆዴ እያሰብኩበት ለዛሬ ጠግቤ ለነገም ይበቃ እያጎርኩበት መኖር እችል ዘንዳ የሚበላን ሁሉ እየበላሁት ሌላ ምንም ምንም ሳታክሉበት ጠቅላላ ካሌን ሆድቃ አድርጉት ይህን ያን አይልም ምርጫ አውቀምሱ ጠግቦ የሚያድር ነው ባሰስ በገሰሱ ብቻ ሆዴን አይራበው ስጦት እንዳታሱ ሆዴ አምላኩ ሆድ ነው አያመልክም ሌላ ነው መሙላት እምነቴ የስጋዬን ተብላ እናን ሰውነቴን እኔ እንጀራ ልብላ ያሻችሁን አርጉኝ ጠግቤ ከበላው የቀረው ይቅርብኝ በሆዴ ይኖራለሁ ከሰው መሆን ቅመም ምስጥረ አተታ ሰውን የምትለየው ከእንስሳት ከርታ በውስጤ ማትኖር አንዲትም ጠብታ ለሆዴ በሆዴ አስቤ ይኖራለሁ በአእምሮዬ ፋንታ Thank you.